Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ ጉዳያችሁ ወደ አረብ ሀገራት የሚሰደዱ ወገኖቻችን ላይ ይሆናል። በቤት ውስጥ ያለውን የስራ ሁኔታ እንዲህ ያስረዳችን አለች።
ሰውየውን ማየት የለብኝም። እሱ ረፍት በሆነ ሰዓት ያው ይራበኝ ይጥመኝ ማንም ሰው ያይ። እሱ ሲወጣ ተጠብቆ ቤቱን ማጸዳለሁ፣ ያው እንቀሳቀሳለሁ፣ ምግብም ሆነ ውሃ አገኛለሁ ማለት ነው።
በሳውዲ አረቢያ በህጋዊ ፈቃድ ስትሰራ ቆይታ አሁን ያለመኖሪያ ፈቃድ ስራ በመስራት ላይ የምትገኝ ወጣት ናት። ስሟ እንዲጠቀስ አልፈለገችም።
አሁን አትምጡ ብለዋል እነሱ ከልክለዋል። እነሱ በቃ የራሳቸው ዜጋ እንዲሰራ ነው አሁን የሚፈልጉት ማለት ነው። በባህር የሚመጡትን ለስራም ችግር ነው።
አሁንም ስሟን ያልጠቀሰች የሳውዲ አረቢያ ነዋሪ ናት። በጸጉር ስራ ላይ የተሰማራች ናት።
የዚህ ሀገር ህግ አሳዶ ሲይዝሽ ያን ለማምለጥ የሆነ ነገር ትሞክሪያለሽ። ከዚህ በፊት አያያዛቸው ስነ ስርዓት ነበረው። አሁን ግን እንደ ድሮ አይደለም። ብዙ ነገር ትደረጊያለሽ። ያው ህጋዊ ስላልሆን ያለ ራሳችን ለማምለጥ እንሞክራ እንዳመጣጣችን እንዴ ትሮጫለሽ። ሊይዝሽ
ሰይድ ከወሎ በእግሩ ባህር አቋርጦ ሳውዲ አረቢያ ገብቷል። ታሪኩን ይነግረናል። የፍልሰት መንገዱስ ምን ይመስላል?
ያው በባህር አማራጭ ላይ አንደኛ ሁዱር ላይ በጥይት የሚመቱ አሉ። በአሁኑ ሰዓት ስንት እየሞቱና ገደል ላይ እየተገፈቱ የሞቱ ሰዎች አሉ፣ በአይኔ ያየሁት ማለት ነው። ሁዱር ላይ
ከሰሜን ወሎ ተነስቶ በሶማሊያ ክልል ጅጅጋ አድርጎ አሁን በሳውዲ አረቢያ ያለ ህጋዊ ፈቃድ በመስራት ላይ ይገኛል። ከላይ ያደመጥነው ወጣት ሌላዋ ኢትዮጵያዊት ስደተኛ በሳውዲ ያሳለፈችውን እንዲሁ ባጭሩ ትነግረናለች።
ያው በዛ ተራም ብዬ ቁጭ ስል ፖሊስ መጣ፣ አስወሰደችም። ያው እስር ቤት ገባሁኝ፣ ማጠራቀሚያ ቦታ ለሶስት ወር ያህል እስር ቤት ቆየሁኝ ማለት።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። ሰሞኑን አስደንጋጭነቱ የተነገረውና እየተስፋፋ የመጣው በዋናነት ጽንስን የሚያጠቃው ዚጋ ቫይረስ በግብረ ስጋ ግንኙነት ወደ ሰዎች መተላለፉን አረጋግጫለሁ ሲል የዳላስ ቴክሳስ ግዛት የጤና ጥበቃ አገልግሎት አስታወቀ። በዚካ ቫይረስ ከተያዘች ሴት ጋር የግብረ ስጋ ግንኙነት የፈጸመ ሰው በዚካ ቫይረስ መጠቃቱን አረጋግጫለሁ ብሏል መስሪያ ቤቱ። አገራቸው በሶሪያ የምታካሂደውን የአየር ድብደባ በዚያች አገር ያሉ ያሏቸው አሸባሪዎች እስኪደመሰሱ ድረስ አታቆምም ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮ ለዛሬ ተናገሩ። የሩሲያው የውጭ ጉዳይ ሚኒስትር አስተያየት የተሰማው ለአምስት ዓመታት ለዘለቀው የሶሪያ ጦርነት እልባት ለማበጀት ታልሞ በጄኔቫ የሚካሄደውን በቋፍ ላይ የሚገኘው የሰላም ድርድር የሁለቱ ተፋላሚ ወገኖች የሶሪያ መንግስትና የአማጽያኑ ተጠሪዎች አንዳቸውም የዛሬውን ሶስተኛ ቀን ከአደራዳሪው የተባበሩት መንግስታት ድርጅት ልዩ መልእክተኛ ተገናኝተው ሳይነጋገሩ ካሳለፉ በኋላ ነው። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በአስተዳደር ዘመናቸው የመጀመሪያው የሆነውን በአንድ የዩናይትድ ስቴትስ መስጊድ በሚያደርጉት ጉብኝት የቦልቲሞር ሙስሊም ማህበረሰብ በተባለ ተቋም የእስልምና እምነት ተከታይ ከሆኑ አሜሪካውያን ጋር ተገናኝተው ይነጋገራሉ። ይህ የዩናይትድ ስቴትስ ፕሬዚዳንት የእስልምና እምነት ተከታይ የሆናችሁ አሜሪካውያን እንደ ባህልና ወጋችሁ ፈጣሪያችሁን ለማምለክ በዚች አገር ያላችሁን መብትና ባህላችሁን ለማስጠበቅ ያላቸውን ጠንካራ አቋም የሚያንጸባርቅ አጋጣሚ ነው ሲሉ የዋይት ሀውሱ ቃል አቀባይ ጆሽ ኤርነስት በትላንትናው ዕለት በሰጡት አስተያየት የፕሬዚዳንቱን ጉብኝት ፋይዳ አጽንኦት ሰጥተው ተናግረዋል። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። የምናስተናግዳቸው ሄኖክ ሰማእግዜርና
እኔም መስታወት አድራጋውንን አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በስራ ላይ የሚገኘው የዲፕሎማሲያዊ መምሪያ በ2015 መጨረሻ በርካታ ኢትዮጵያውያን ሀገራቸውን ጥለው በጅቡቲ ወደብና በሶማሊያ በሱዳን አቋርጠው ወደ የመንና መካከለኛው ምስራቅ አሁንም እየተሰደዱ እንደሚገኙ አስታውቋል።
አስከፊ ነው ጉዞ። በዚህ ጉዞ ወጣቶች እንደወጡ ይቀራሉ። ከሞት የተረፉትም ለዘረፋ ለብዝበዛ ይጋለጣሉ። ሴቶችና ህጻናት ደግሞ ለጾታዊ ጥቃትና ለወሲብ ንግድም ይጋለጣሉ።
ታዲያ የመንገዱን መከራ ሲያልፉ በገቡበት ሀገር ደግሞ ሌላ መከራ ይጠብቃቸዋል። ህጋዊ የመኖሪያና የስራ ፈቃድ የላቸውም።
ያለ መኖሪያ ፈቃድ በሰው ቤት ተቀጥራ ኢትዮጵያ የሚገኙ ልጆቿን ትደጉማለች። ያለፈችበትን ታሪክ ስትነግረን ስሟ እንዲጠቀስ አልፈለገችም። ከመስታወት ጋር ተነጋግረዋል። እናሰማችሁ።
3 ዓመት የሰራሁት ያው በጠለብ ነው። በጠለብ በህጋዊ መንገድ ማለት ነው። ያው ከአቅም በላይ ሲሆን ግን ከወጥቼ ነው አሁን የምሰራው።
ከአቅም በላይ ለምን ሆነብሽ?
ያው ሴትዮቱ ከአቅሜ በላይ ሆነች። እጃዛ ደርሼ የመጣሁና ኢትዮጵያ ሂጅ ማለት ነው። 2 ዓመት ከ2 ወር ሰርቼ እጃዛ ሰጥኝና ወጥቼ አርጉኝ ሂጅ 2 ወር ተቀምጬ መጣሁ። ከዛ ከ2 ወር ደርሼ ከመጣሁ በኋላ ጸባዋ ተቀየረብኝ ስመጣ ማለት ነው። ያው ፊትም በጣም ኃይለኛ ናት። አሁንም ደግሞ ጨመረች ከዛ የበለጠ ማለት ነው።
ምንድ ነበር የምታደርግሽ? ኃይለኝነቷን እንዴት ነበር የምታሳይሽ?
ልጆች አሏት፣ 5 ልጆች አሏት።
እሺ።
ባልና ሚስት ናቸው። ሰውየውን ማየት የለብኝም። ያው ሰውየው ሲወጣ ተጠብቆ ነው ስራ የምሰራው።
እሺ።
ቢርበኝም ቢጠመኝም ሰውየው ካለ ያው ከአንድ ቤት ተዘግቼ ነው የምውለው ማለት ነው። እሱ ረፍት በሆነ ሰዓት ያው ይራበኝ ይጥመኝ ማንም ሰው አያይኝ። እሱ ሲወጣ ተጠብቆ ቤቱን የማጸዳለሁ፣ ያው እንቀሳቀሳለሁ፣ ምግብም ሆነ ውሀ አገኛለሁ ማለት ነው። ከዛ ያንን ሁሉ ችዬ ያው 3 ዓመት ተቀመጥኩ። ልጆች አሳዳጊ ነኝ፣ ልጆች አሉኝ፣ 2 ልጆች። እነሱን እያስተማርኩ ስለሆነ ግዴታ።
የት ናቸው? አዲስ አበባ?
ላ ወሎ ውስጥ ነው፣ መርሳ የሚባል አገር ነው።
እሺ።
ከዛ 3 ዓመት እንደምንም ከመጣሁ ደግሞ 6 ወር ተቀመጥኩ እንደምንም። ከዛ እየጠና መጣል። እንደ ልጆችም ደግሞ አፍ እያወጡ ምን እያሉ አንዳንድ ነገር እንዲህ ያደረገ በቃ ያደረጉትን ነገር ሁሉ ለምን ይሄን አላረግሻቸውም እንደ በቃ በተለያየ ነገር ትናገረኝ ግባ። ከዛ እኔ መሄድ እፈልጋለሁ አሳፍረኝ ምናምን ስላት ወንድሟ ነው ያመጣኝ ከአዲስ አበባ ማለት ነው። ኤጀንሲ ሆኖ ኢትዮጵያ ይሄድ ነበር ወንድሟ።
እሺ።
ከዛ እሱ ስታማክረው እንግዲህ ሰራተኛ አታገኝም፣ አንደኛው ይጨምራል ብር፣ ሁለተኛ እንደዚች ብለን አትቀመጥልሽም ምናምን ብሎ ሲመክራት እሱ አይሆንም ብሏል። አሁን ዝም ብለሽ ተቀመጭና 1 ዓመት እንኳ ስሪና ተጀልሽ ምናምን አለችኝ። ከዛ ታመቻች ባሏ ወደ አሜሪካ ሊማር ወደ እናንተ መጥቶ ነበረ ማለት ነው።
እሺ።
አሁን እነሱም ደግሞ ሲመጣ ሊያዝናና ወደ ውጭ ዟቸው ሲወጣ ብቻ ቦታ ሳገኝ ወጣሁኝ እኔ ማለት ነው።
እንደው ስትወጪ ምን አገሩን ታውቂው ነበረ? መውጫ መግቢያውን
ሰፈሩን ራሱ አላውቅም። ግን አጋጣሚ አንድ ጓደኛ ነበር ይህ ለእሷ ደውዬ እሷ ቦታውን እየተናገረች ለሹፌሩ ያው ካለችበት ቦታ ድረስ እሷ ወሰደችኝ ማለት ነው።
እሺ።
እንደዛ ብዬ ወጣሁ። ያው ከወጣሁ አሁን 1 ዓመት የሆነኝ ነው።
ምንድን ነው እየሰራሽ ያለሽው አሁን?
አሁን የምሰራው ዝም ብዬ ከገባሁ አሁን 9 ወሬ ነው ከዚህ ቤት ካለሁበት ማለት ነው።
እሺ።
ትላልቁ ሰዎች ናቸው። ወንዶች ልጆች 4 ልጆች አሏት። ያው ምንም ችግር የለብኝም፣ እሰራለሁ። ስራዬን ብቻ ነው የምሰራው። ፓስፖርቴን ወስደዋል። ፓስፖርትም የለኝም፣ ይገባም የለኝም። እሱ ሆና እንደያዘችው ነው።
ስለዚህ እስከ መቼ ድረስ ነው እንደዚህ መስራት ያሰብሽው አሁን አንቺ?
እንግዲህ እኔ ልጄ እየተማረ ነው፣ እየከፈልኩ ነው የማስተምረው። እስከሚጨርስልኝ ድረስ ነው የእኔ ሀሳብ ማለት ነው። በመሀል አቋራጭ ነገር ከመጣም ያው መሀር ነው፣ ያው ከእኔ ነው፣ ቀለብ ከእኔ ነው። እኔ ልኬ ነው የሚበሉት የሚጠጡት ማለት ነው። ሌላ ነገር ኢትዮጵያ ሌላ ገቢ ስለሌለን
እንደው ለሚመጡት ለአዲሶቹ ምንድን ነው የምታስተላልፊላቸው መልእክት?
እኔ እንደው ከሀገራችን ላይ አንድ ነገር ስራ ቢፈለግልን እንደው ስራ ቢሰሩ ከዛው ነው የምለው። ወዲህ መምጣት እኔ እንጃለ። እኔ ለራሴ መቼም ወደ ሀገር እንዲሄድ ነው እንጂ እንዲቀመጥ አልፈልግም። ያው ችግር ነው የሚያስቀምጠን እንጂ።
ወደ ተከታዩ እንግዳችን እንለፍ። ሰይድ ይባላል። ወጣት ነው፣ ተማሪ ነበር። የራሱንና የቤተሰቡን ህይወት ለመለወጥ ፈለገና ወደ ውጭ ተመለከተ፣ ወደ መካከለኛው ምስራቅ። የአረብ ሀገር ጉዞ ፈተና የበዛበትና አስከፊ አደጋ ያለበት ነው ይላል። እስኪ ከአንደበቱ እንስማ።
የዚህ ሀገር ህግ አሳዶ ሲይዝሽ ያን ለማምለጥ የሆነ ነገር ትሞክሪያለሽ። ከዚህ በፊት አያያዛቸው ስነ ስርዓት ነበረው፣ አሁን ግን እንደ ድሮ አይደለም። ብዙ ነገር ትደረጃለሽ። ያ ህጋዊ ስላልሆነ አለሽ እራሳችን ለማምለጥ እንሞክራለን። እንዳመጣጣችን እንዴ ትሮጫለሽ? ሊይዝሽም ከሞከርሽ አቅም ካለሽ ለመታገልም ትሞክሪያለሽ። በዛ ስመጣ ያልከበደኝ ይሄ ሰውዬ ሲይዘኝ እንዴት ይከብደኛል? ይሄ ሰው ደግሞ ስራውስ ከሆነ ድረስ ግዴታው ነው። ምንም ማድረግ የመበብታለሁ። ግን አሁን ሰዓት ላይ ምን እንደሆነ ታውቂያለሽ? ጥቅም የሚባል ነገር ተለምዷል እዚህ ጋር።
ማን ነው ጥቅም የለመደው?
ህጉ
ራሳቸው ፖሊሶች
ወይም ፖሊሶቹ። አንድ ሰው ከያዘ ቢያንስ በዚህ ሀገር 5,000 ሪያል 7,000 ሪያል ማግኘት እድል አግኝተዋል። የሚከፍላቸው ህጉ ሳይሆን እኛ ነን የምንከፍላቸው ለመመለስ ለመውጣት ማለት ነው። እንደውም እኛ እንኳን ህገ ወጥ የሆነው ራሳችን አውቀን ነው የምኖረው። ህጋዊ የሆኑ ናቸው በአሁኑ ሰዓት በጣም ተቸግረውም ያሉት። ብዙም ልጆች በእስር ቤት አሉ። እንደውም በስ ጊዜ ገደቡን ጨርሷል የሚባል ነገር አምጥተውበታል። አሁን መጥቶ እንደውም አንድ ቦታ ላይ ነው ወደ 60 ልጆች ምናምን ያፈሳቸው 2 ወራቸው ከተያዙ።
በእግርህ ነው በመኪና ነው? እስኪ ንገረኝ የስደቱን። እንደው
ወደፊት ህልም ስለሆነ የምታየው በስ የተዘጋጀ የቀረበ ምግብ የተሰራ ምግብ እንዴት ነው መብላት ይከብድሻል? በስ እንዲህ ያን ያክል ነው የምታስዩ። ወደ ኋላ የምታስዩ ማትች ይህም ትገምች ማትች። እንደውም ከዚህ ቦታ በሄድ ምላለሁ ሌላም ቦታ ነው ስደት የማስበው። እኔ ባልለወጥ ሌላ ሰው ልለውጥ ስለምችል ማለት ነው።
አሁን እንዳሰብከው እየሰራህ ነው ገንዘብ አንተ?
እኔ እሰራለሁ። እኔ ባልደሰተበትም ሌላ ሰው ይደሰትበታል።
መስዋዕትነት እየከፈልክ ነው እኮ ትልቅ መስዋዕት።
ግድ ነው እና ኢትዮጵያን ስንባል ታለ ትልቁ ችግራችን ያር በተለይ አረብ ሀገር ያለ ሰው ብዙ ጊዜ ገንዘብ የለውም። ገንዘብ የማይኖሩ ለምንድን ነው? ለቤተሰቡ ስለሚሄድ ብቻ ነው።
አሁን ስንት አመት ሆነህ እንደዚህ ስትሰራ ያለ ወረቀት?
6 አመት በለጠኝ።
እና ይቀጥሩሃል ሰዎቹ? አምነው ስራ የሚያሰሩ ሰዎች
በዚህ ችግር የለባ አረብ ሀገር በዚህ ችግር የለባቸውም። በሰርተሽ መገኘት ብቻ ነው።
አሁን ድንገት ብትያዘስ ምንድን ነው የምታደርገው? ምን እቅድ አለ? ብያዝ ብለህ ወይ ገንዘብ
ታያያዝሽ ነው እንግዲህ።
እንዴት
ፊት ለፊት ከመጡብሽ የትም አደርሽም። በስ ቦታ ከተመቸሽ ታመልጫለሽ፣ ቦታ ካልተመቸሽ ምን ታመጫለሽ? እኔ በተለይ አቅም ስለሌለ እጅ ይሰጣል።
ከፍለህን የመጣኸው አንተ?
ከፍዬ ነው።
እስቲ ንገረኝ፣ ማወቅ ፈልጌ ነበረ እሱን ስለማላውቀው።
መጀመሪያ ኢትዮጵያ ነው የምትከፍል። ኢትዮጵያ የሚከፍል ኢትዮጵያ ደላላ ይልከዋል።
እንዴት አድርገህ ወጣ ከኢትዮጵያ?
ያን ከኢትዮጵያ ስትወጪ በእግርሽ የምትወጪው እስከ ጅቡቲ ድረስ። ጅቡቲ የት አካባቢ መሰለህ? ለጋሰኒ ምናምን የሚባል ቦታ አለ፣ የኤርትራ ድንበር ነው። በዛ ነው የ4 ሰዓት መንገድ ነው። ባህሩን ትሻገሪያለሽ።
ባህሩን በጀልባ ነው የምትሻገሪው?
በጀልባ ትንሽ ይሄ የአሳ ምናምን ማስገሪያ ትንሽ ናት፣ 40 ሰው ምናምን ነው የሚይዘው። ከዛ በኋላ በመኪና ነው የምትመጪው እስከ ሳውዲ ድንበር ድረስ። ሳውዲ ድንበር ላይ ብቻ ለምትሻገር ስትይ የ3 ቀን የእግር መንገድ አለ። እዛ ላይ ግን ጦርነትም ሊያጋጥምሽ ይችላል። እድለኛ ከሆንሽ ላያጋጥምሽ ይችላል።
በአንድ ሰው ስንት ነው የሚከፈለው? አሁን አንተ የዛሬ 6 አመት ስንት ነበር የከፈልከው?
ዛሬ 6 አመት በኢትዮጵያ 30,000 ብር።
30,000 ብርም ኢትዮጵያን የከፈልከው?
ላ በየመንገዱ ነው። ከኢትዮጵያ ስትመጪ 5,000 ትከፍያለሽ። ከዛ በኋላ በየመንገዱ አንድ ቦታ ስጠይቂ ከአንድ ቦታ አንድ ቦታ ስጠይቂ ከአንድ ቦታ
እና ብርህን ይዘህ በእጅህ ነው
የምትጠብቀው? በእጅ አትይዥም። በኔትወርክ ነው። እዚህ ጋር ሌላ ሰው አለ። ከሱም ይሁን ከየት ነው በስፖንሰር ያለኝ ሰውዬ ስልኩን ብቻ ነው የሚያስፈልገው። የሞተ ሰው ብቻ ነው የማይከፍለው እንጂ ከየትም ዓለም ይሁን ስልኩ ካለኝ ይልካል። ሰው አላቸው ከየትም ዓለም። እዛ ጋር የመላይ 2 እድል አለሽ። በእግርሽ መሄድ ትችያለሽ። ከታያሽም ግን ደላላ ካያገኘሽ አቺ መክፈል ነው ግዴታሽ። ካልከፈልሽ ያው ትቀምሻለሽ። በትር ነው ስማ። ከፈልሽም አልከፈልሽም ለወርም ይሁን ለሳምንት ትመቻለሽ። ቶርች ነው የሚባለው። ያን ሁሉ መተን ዓለም አባነናችን ብቻ ነው እዚህ ጋር መቶ የሚሸወድ። በየትም ዓለም ስትሄጂ መባነን አለብሽ።
መባነን ማለት ምን ማድረግ?
ይህን ሁኜ ወደፊት ምን መሆን እንዳለብኝ።
ምንድን ነው አሁን የምታስበው አንተ? ወደፊት ምን መሆን ነው የማስበው ትላለህ?
እኔ ወደፊት የማስበው ሁልጊዜ ቢሆን መማር ነው። ከመማሮችን አላማ ያለኝ።
እስከ መቼ ነው ታዲያ አሁን አንተ እንደዚህ እየሰራህ የምትኖረው?
ሳውዲ አረቢያ ወይ ስሞች ነው ወይ ስትያጅ ነው የምላቸው። ከዚህ ውጭ ሌላ ድ
Sararan
Gabina
VOA Shirin Gabina Blashangul Blashangul Degabina Degabina Blashangul
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ከላይ እያስደመጥናቸው ያለ ነው በመካከለኛው ምስራቅ በስራ ላይ የሚገኙ በፈቃድም ያለ ህጋዊ ፈቃድ የሚሰሩ ወጣት ኢትዮጵያውያን ያነጋገርናቸው ነው። አንዳንዶቹ ታሪካቸው መስታወት በጣም ለመስማት የሚከብድ ነው። ኑሯቸው ሆኖ ሲገኝ ደግሞ ያው እኛም መረጃውን ለህዝቡ የማሳለፍ ኃላፊነት ስላለን ነው። በነገራችሁ ላይ ዝግጅቶቻችንን በየቀኑ ከሰኞ እስከ አርብ በአጭር ሞገድ በሾርት ዌቭ 2 አጭር ሞገድ 2 በ15580 ኪሎ ሄርስ እንደዚሁም በ6080 ታገኛላችሁ። ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት በመካከለኛ ሞገድ ደግሞ በ1431 እንገኛለን።
በዛሬው ዝግጅታችን ያው ጉዳያችን ብለን ያዝነው በመካከለኛው ምስራቅ የሚኖር ኢትዮጵያውያን ነው። አንዳንድ መረጃዎችን እናስጨብጣቸው።
እንግዲህ የኢትዮጵያ የሰራተኛና ማህበራዊ ጉዳይ መስሪያ ቤት ባለፈው አመት ባወጣው መረጃ ከ2002 እስከ 2006 ዓመተ ምህረት ባለው ወቅት 1.5 ሚሊዮን ኢትዮጵያውያን በህገወጥ መንገድ ከሀገር እንደወጡ ያሰፍራል።
480 ኢትዮጵያውያን ደግሞ በህጋዊ መንገድ ወደ አረብ ሀገራት ለስራ ተጉዘዋል።
እንግዲህ የሚበዙት ወጣቶች ናቸው። በመካከለኛው ምስራቅ የስራና የግለሰብ መብቶቻቸው ባልተከበሩበት ሁኔታ ነው እንግዲህ እየኖሩ እየሰሩ የሚገኙት። ቀጥለን የምናቀርባት ወጣት በህጋዊ መንገድ በመስራት ላይ የምትገኝ ናት። ስሟን እንድንጠቅስ አልፈለገችም።
ያው ብዙ ነገር አሁን በተለይ ብዙ ነገር ተቀይሯል። አሁን በባህር ሰው ቢገባ የመሳፈሩ ሁኔታ ኤምባሲ ሄደሽ ታመለክቻለሽ፣ ያው በሊሲ ኤምባሲ በምናምን። የኛም ሰው ደግሞ ያው አትምጡ እየት አሁን አትምጡ ብለዋል እነሱ፣ ከልክለዋል። እነሱ በቃ የራሳቸው ዜጋ እንዲሰራ ነው አሁን የሚፈልጉት ማለት ነው። በባህር የሚመጡትን ለስራም ችግር ነው። አሁን በተለይ በጣም ችግር ነው።
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጋቢና ቪኦኤ፣ ጉዞው ይቀጥላል።
እንግዲህ አስቀድመን የገለጽንላችሁ ወደ አረብ ሀገሮች ስደት የሚጓዙት ኢትዮጵያውያን ላይ ነው የምሽቱ ትኩረታችን። እስኪ ረፍት እናድርግ፣ ሙዚቃ እንጋብዛችሁ።
ከታበባ ውባለሜ የታለ በኒድሚ ነበር የተላከችው ከማታውቀው አገር የተሸኘችው sadata sabalani le tanashwa capital girl beta netka hel machine go mastekna yad mele kazani dagmen demaish men awqalehune capital girl beta netka anga tole kamber bele
ጋቢና ቪኦኤ ይቀጥላል። የዓለም አቀፉ የፍልሰት ድርጅት አይኦኤም ስደተኞችና ፍልሰተኞችን ከመንግስታትና አጋር ድርጅቶች ጋር በመሆን ይረዳል። በኢትዮጵያ ድርጅቱ የሚሰራውን ስራ እንዲሁም አጠቃላይ የኢትዮጵያውያን ፍልሰትን በተመለከተ በተለይ ደግሞ ወደ መካከለኛው ምስራቅ ያለውን እንዲያብራሩልን አቶ አብርሃም ታምራትን ዛሬ ማምሻውን ከአዲስ አበባ በስልክ አነጋግረናል።
አሁን በቁጥር ደረጃ ምን ያክል ሰው ወደ መካከለኛ ምስራቅ ይሄዳል የሚለው መልስ በዋናነት በህጋዊ መንገድ የሚኬድበት የነበረው መንገድ በአሁን ባለው ሁኔታ ተዘግቷል። ግን በነበረ ሰዓት ለምሳሌ ወደ ሳውዲ አረቢያ 2012 ዓ.ም በፈረንጆች አቆጣጠር 200,000 ሰው የሄደበት መንገድ ነው የነበረው። ህገወጥ መንገድ ወይም በመደበኛ ባልሆነ መንገድ የሚኬድበት ግን ቁጥሩ የሚታወቅበት መንገድ በጣም ትንሽ ነው። ብቸኛው ያለን የመረጃ ምንጭ የመን ሲደርሱ ህገወጥ መንገድ ባህር ተሻግረው የመን ደርሰው ወደ ሳውዲ አረቢያና ሌሎች የመካከለኛ ምስራቅ ሀገሮች ለመሄድ ሲሞክሩ የሚያዘው ዳታ ነው። እሱ የሚያሳየን ላለፉት 3-4 ዓመታት ከ70-75 ሺህ በአመት ኢትዮጵያውያን የመን እንደሚደርሱ ይህን እንግዲህ መሀል ላይ የሚቀሩትን ምናምን ሳይቆጥር ነው ይሄኛው። ስለዚህ ይህ ቁጥር በየአመቱ እንዲያሰላን ከሄድን በመቶ ሺዎች የሚቆጠሩ ኢትዮጵያውያን መካከለኛ ምስራቅ ውስጥ ይኖራሉ ብለን ነው እንትን የምንለው። በዋናነት የሚታወቁ ከሀገር የሚወጣባቸው መንገዶች ሶስት ናቸው። አንደኛው በምስራቅ በኩል የሚካሄድበት ማለትም በጅቡቲ ሶማሌላንድ ፑንትላንድ በኩል አድርጎ ወደ መካከለኛ ምስራቅ ለመሻገር ገልፍ ኦፍ ኤደንን ተሻግሮ የሚካሄድበት መንገድ ነው። ይሄኛው በብዛት ከ2 ዓመት ጀምሮ ከአዛውንቶች 50-60 ዓመት ያላቸው ሰዎች በብዛት የሚሄዱበት ነው። ወጣቶች ናቸው በአብዛኛው እና የሚሄዱበት መንገድም በጣም አስከፊ ሁኔታ የሚገባበት ነው። እነዚህ ትራፊከሮች ወይም ስማግለሮች ብለን የምንላቸው የተለያየ አይነት ጉዳት የሚያደርሱበት አስሮ ከመግረፍ እና ብር እንዲያስልኩ በቤተሰብ በኩል እንዲያስልኩ ከማስገደድ በተጨማሪ ጾታዊ ጥቃት እና ሌሎች አይነት ጉዳቶች የሚያደርሱበት ሁኔታ ነው። ሰዎች በእግራቸው ለቀናት ከባድ ሁኔታ ያለ ምንም እንትን በረሃ ላይ እንዲሻገሩ የሚደረግበት ሁኔታ ነው ያለው። ከዛ በተጨማሪ ደግሞ ባህር ላይ የመስመጥ እንትኖች ያው አይም በየተወሰነ ጊዜው 200-300 ሰው በአመት እንደዚህ መሞታቸውን ሪፖርት ያደርጋል። እነሱ ግን አይም የደረሰባቸው ናቸው ዳታው የተገኘ መሀል ላይ ሰምጦ የሚቀረው ጀልባና የሰው ቁጥር ሳይታወቅ ይቀራል በብዛት። ሁለተኛው የደቡብ መስመር የምንለው ነው። ይኛው በሙያሌ በኩል በአብዛኛው ወደ ደቡብ አፍሪካ ለመድረስ ሱዳንን፣ ታንዛኒያን፣ ማላዊ ወዘተ ሀገሮች አቋርጦ የሚሄዱበት እንትን ነው። ይሄኛው በብዛት ወንድ ኢትዮጵያውያን የሚጓዙበት ዳይሬክሽን ነው። በብዛት ሴቶች እናገኝም። በእድሜም ምስራቃዊው መስመር የተሻለ ከፍ ያለ እድሜ ያላቸው ናቸው። ይሄኛው መስመርም ግን የተለያዩ ጉዳቶች ኢትዮጵያውያን የሚደርስባቸው እንትን ነው። አንዱ እና ዋነኛው መንገድ ላይ ጠብቀው የመዘረፍ ብራቸውንም ፓስፖርቶቻቸውንም የሚቀሙበት ሁኔታ ነው ያለው። ብር ከተቀበሏቸው በኋላ ለፖሊስ አሳልፈው ይሰጧቸዋል ድንበር አሻጋሪዎቹ። ከዛ ደግሞ ውጪ የመገረፍ ለቀናት ያለ ምግብና ውሃ በየሀገሩ ደግሞ ከኬንያ ጀምሮ ማላዊ፣ ታንዛኒያ ደግሞ ተይዘው የመንግስት አካላት ተይዘው ወደ እስር ቤት የሚገቡበት ይህን ዚቃ መግለጽ የሚፈልገው ነገር ምንድን ነው? የኢሚግሬሽን ማቆያ ቦታ የላቸውም እነዚህ ሀገሮች። ከእስር ቤት ከማንኛውም ወንጀለኛ ጋር አያይዘው አንድ ላይ ቀላቅለው እስር ቤቶች ውስጥ ነው የሚያቆዩቸው። እስር ቤቶቹ ደግሞ በጣም ይጨናነቃሉ። የመሞትም አደጋ የሚያጋጥማቸው ሰዎች እንዳሉ ነው ያሉን ሪፖርቶች የሚገልጹት። ይሄኛው ሁለተኛው መስመር ነው። ሶስተኛ መስመር የሰሜኑ የምንለው ነው። ሰሜን መስመር የምንለው ይሄኛውም በሱዳን በኩል አድርጎ ወደ ግብጽ፣ ሊቢያ፣ አንዳንዱ ወደ እስራኤል ለመሄድ በደንብ ጠበቅ ከማለቱ በፊት ወደ እስራኤል ለመሄድ የሚሞከርበት፣ ከዛ ውጪም በሊቢያ በኩል አድርጎ ወደ አውሮፓ ለመሻገር የሚሞከርበት መስመር ነው። ይሄኛውም መስመር እንደምናውቀው ሊቢያ ላይ ባለው ሁኔታና እዛ አካባቢ ያሉ የአክራሪነት እንትን ያለባቸው ኃይሎች በደንብ የመቆጣጠር ሁኔታ ነው ያለው እና እንትኖቹ ድንበር አሻጋሪዎች ህገወጥ ድንበር አሻጋሪዎቹ ሰውን እንደፈለጉ እያደረጉ ያሉበት ሁኔታ ነው ያለው። ከዚህ ከሱዳን ጀምሮ አንዳንዶቹ ወደ ሌሎች ወደ እነዚህ የኦርጋን ወይም የሰውነት አካል ስርቆት ወደሚሰሩ ሰዎች የሚሸጡበት ሁኔታ አለ። አንዳንዶቹ ደግሞ ለጉልበት ብዝበዛ እና ለተለያዩ ነገሮች አገን አሳልፈው የሚሰጡበት ወንጀል በጣም ተስፋፍቶ እንትን የሚልበት መስመር ነው። ሊቢያም ገብተው ብዙ የተለያዩ አይነት እንትኖች የጾታዊም፣ የመገረፍም፣ የመታሰር፣ የመሸጥ የተለያዩ ነገሮች እንደዚህ አይነት ጉዳቶች ኢትዮጵያውያን ይደርስባቸዋል። አይም እና የመሳሰሉ ኦርጋናይዜሽኖች እንደዚህ አይነት ሰፖርት ለመስጠት ይሞክራሉ። የተወሰነ ግን አሁን በአጠቃላይ በሶስቱም መስመሮች አይም የሚሰራቸው ነገሮች አሉ። ይህንን የሰብአዊ ድጋፍ ለመስጠት የሚሞክርበት አንድም መውጫ አካባቢዎች የማይግሬሽን ሬስፖንስ ሴንተሮችን ያቋቁማል። በየቦታው አለው። ከኢትዮጵያ ውስጥ ጀምረን ከፌዴራል ፖሊስ ጋር በመተባበር የምናንቀሳቅሰው የሚል አሁን አፋር መውጫ አካባቢ የተለያዩ ጉዳት የደረሰባቸው ሰዎች ፈረስት ኤድ ገዛ እንዲያገኙ፣ ጅቡቲ ውስጥም ኦቦክ ገና ወደ ባህር ከመሻገራቸው በፊት እንዲሁ ገዛ እንዲያገኙ የሚደረግበት ሴንተር፣ የመንም እንደዚሁ የተለያዩ ቦታዎች ላይ እንትን ያደርጋል። ሱዳንም እገዛ ይሰጣል። አሁን ምንድን ነው አንድም ወንዲያው በተገኙበት ቦታ የሕክምና የምግብ እና የመጠለያ ድጋፍ እንዲያገኙ ያደርጋል። ከዛ ያለፈ ደግሞ ወደ ሀገራቸው በፍላጎታቸው እንዲመለሱ የወሰኑትን ኢትዮጵያውያን የመመለስ ስራ ይሰጣል። እዛ ባሉበትም ሆኖ የህግ ከለላ ከመንግስታት ጋር በመተባበር ማለት ነው። ለምሳሌ ከሱዳን መንግስት፣ ከጅቡቲ መንግስት እና የመን ካሉ ፖሊቲስ ጋር አንድ ላይ ሆኖ ገዛ ከለላ እንዲያገኙ የሚደረግበት ሁኔታ ነው ያለው።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የመጨረሻው እንግዳችን ከሰሜን ወሎ የተሰደደ ነው። በሶማሌ በጅጅጋ አድርጎ አሁን በሳውዲ አረቢያ ይገኛል። ህይወቱን አደጋ ላይ ጥሎ ያለመበት ሀገር ሳውዲ አረቢያ ገብቷል። እንዳሰበው መስራት ችሏል። ያለበትን ሁኔታ ያጫውተናል።
ሳሊ፣ ዛሬ የገጠመኝ ነገር እኔ ከስራ ቦታዬ ስመጣ ከየመን ወደ ሳውዲ የሚገቡ ሰዎች የሚያስገባቸው በትራንስፖርት ነው። እዚህ ያለ ዘመድ ተቸግሮ ተጠቦ ነው የሚከፍለው፣ ያን ሳንቲም ማለት ነው። ገባሽ? ያ የሚከፍልላቸው አቶ አንደኛው ልጅ አመለጠ። አንኛውን ልጅ ያዙት። እዛ መጨረሻ ላይ ከተያዘ በኋላ በሽቦ እንደዛ አድርገው በፔንሳ እጅና እጁ እስከሚደማ ድረስ አስረውት በጣም ሲያሰቃዩት አይቻለሁ። ምክንያቱም እዚህ ለሱ ብለሽ ብትናገሪ ያው ታጫዋለሽ አገሩን፣ ሌላ ውስጥ ተገቢያለሽ፣ መኖሪያ ፍቃድሽም ሊቀደድ ይችላል እና አይተሽ ማለፍ ነው።
የውጭ ሀገር ዜጋን እንደዚህ ሲያደርግ ህግ የሚባል ነገር የለም
አለ። ግን እነሱ በማይኖርበት ቦታ ላይ ነው፣ ገብቶሻል? እነሱ በማይኖሩበት ቦታ ላይ ሰዓት አይተው ነው እንደዛ የሚያደርጉት። እና ቢኖርም ያው አንቺ ተጨቋኝ ነሽ፣ እነሱ ያው የሀገሬው ሰው ስለሆኑ ፍርድን ቦታ ብትሄጂ እኩል አትመለከቱሽም።
እና አሁንም ወጣቶች እንደዚሁ በየመን እያደረጉ እየገቡ ነው ነው የምትለኝ? ያየኸውን አሁን እያካፈልከኛል።
በጣም 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 ከሚገባው በላይ የሚሞቱትም በተለይ ወሎ አካባቢ ነው በጣም የሚሰደቱት የሚመጡትም፣ ራያ በተለይ በጣም ከሚገባው በላይ አሰቃቂ ነው። እንጃ እኔ ራሱ ማውራትም ዘገንነኛል ሲያወሩ። ብር ከሌለሽ ራሱ የመን ውስጥ የሚደረገውን ነገር የሚከፍልሽ ዘመድ ከሌለ አጋጣሚ ጎማ አቃጥለው የሃይላንድ ጎማ ማለት ነው ያን እንትን ይልብሻል፣ ያንጠበጥብብሻል ከፋይ ከሌለሽ። ራሱ እጁ የተቆረጠ ልጅ አጋጣሚ ያንም አይቻለሁ። አይኑ የጠፋ ልጅ አለ። ኢትዮጵያዊ ናቸው። በተለይ የራያ ሰው በጣም 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 ነው የተሰደዱ። በአንድ በኩል ስታስቢ ደግሞ ከድርቁም አንጻር ከሁሉም ነገር ነው። እኔም ራሱ ሳስበው በሰላም ቢገቡ ሰየው፣ ግን መግባትም የለም። ባለፈው የሆነ ልጅ ወደ 10,000 ሪያል ወይ ኢትዮጵያ ወደ 70,000 ብር ማለት ነው ያን ፈጅቶ ገብቶ ቤተሰቦቹ ተጨንቀው ተጠበው መጨረሻ ላይ ከገባ በኋላ ያው መንግስት ያዘው፣ የመኖሪያ ፍቃድ የለም። ግባሽ እንደዚህ አይነት ቻንስ አለ። አጋጣሚ እኔ አንድ ቦታ እንደዚሁ እንደ ዛሬው እንደ ገጠመኝ ማለት ነው አንዲት ልጅ ራቁቷን የወጣችው አንዲት ጥሩ ሴት አጋጣሚ ሰጠቻትና ልብሷን የሳውዲ ዜጋ ናት መሐመድያ የሚባል ሰፈር እና ያን ልብስ ሰጣት። ወታደር መጣ፣ ለወታደር ሰጠች። እንግዲህ በጣም አሰቃቂ የምለው ራቁቷን ያየኋት ልጅ ናት። በየመን ስትመጪ አንዱ ይቀበልሻል በመሳሪያ በመሳሪያ ከተቀበለሽ በኋላ ያንኛው ደግሞ ይሸጥሻል ለሌላ እንደ ባሪያ ማለት ነው። እንደዛ የተሸጥሽ የብር የሌላቸውን ኩላሊት ይወጣል ይባላል። ሴቶችን የመን ላይ የራያ ልጆች ሴቶች የሚከፍሉት የለም ተብሎ እኔም እዚህ ላይ ለቅሶ ደርሻለሁ። ሴቶችን በገደል ለቀዋቸው ሙተዋል። የዋጃ ልጆች ዋጃ የሚባል ራያ ከቆቦ 15 ኪሎ ሜትር 10 ኪሎ ሜትር እና መንግስት እዚህ ላይ መፍትሄ ቢያደርግበት በጣም ጥሩ ይመስል
የመፍትሄ ጥሪ ነው። አስቀድመን የሰማነው በመኖሪያ ፈቃድ የሚኖር ነው። ህይወቱን በአደጋ ላይ ጥሎ በሶማሌ በኩል በጅጅጋ ያለፈውን ደግሞ ታሪክ እናስደምጣችሁ።
ሶማል ሀገር ሰሜን ወሎ ማለት ነው። እዛ ተነሳሁኝ፣ አዲስ አበባ ገባሁ ማለት ነው። ከአዲስ አበባ አንድ ቀን ጉዞ አረግ ወደ ጅጅጋ፣ ከጅጅጋ ያው ወደ በሳሶ ማለት ነው። ወደዛ ደግሞ የተወሰነ አንድ 4 ቀን ነው ጉዞ አደረግኩት ማለት ነው። ወደዛ ጉዞ አደረግኩኝ። ከዛ በሳሶ የተወሰነ አንድ 10 ቀን ቆየሁኝ። ከዛ በኋላ ያው ዶኒክ ላይ ወጣሁኝ ማለት ነው። ዶኔት ላይ ወጥቼ በሁለተኛ ቀን ነው የወጣሁት ማለት ነው። ማዕበልም ነበረ። ያው የሞቱም ሰዎች የተወሰኑ አሉ ማለት ነው። ባህር ውስጥ የገቡ አሉ፣ እዛውም ላይ የሞቱ ነበሩ። ከዛ ያው የተወሰኑ ሰዎች ሁሉ ወጣን ማለት ነው። እንደ ወጣን የመን ላይ አረፍን። ቀይ መስቀል የሚባል አለ፣ እሱ ተቀበለን። ከዛ በኋላ ቀይ መስቀል ተቀብሎ ወደ ሁዱድ አደረሰን ማለት ነው። ጅዛን አካባቢ ሀረት ይባላል የየመን ማለት ነው። ከዛ ላይ ደረስን። ከሀረት እንደገና የተወሰነ አንድ 10 ቀን ቆይተን ጦርነት ነበረ ማለት ነው። ኃይለኛ ጦርነት የመንና ሳውዲ ማለት ነው። ስለዚህ ያንን ጦርነቱን ምቆርጠን ነው ወደ ውስጥ የገባሁት ማለት ነው። ገብቼ ከዛ በኋላ ያው ጉዞዬን አደረግኩኝ ወደ ጅዛን ውስጥ ገባሁ። ከጅዛን እንደገና ወደ ጧይፍ የሚባል እንደገባ ከጧይፍ ነው ጅዳ ላይ ይገኛለሁኝ ማለት ነው። ብዙ ሁነን ላለመሄድ አያስፈልግም፣ ብቻዬን ሁኜ ነው የገባሁት ማለት ነው። የመን ላይ ስጓዝ እና ቦታ ሱራ ስጓዝ የተወሰኑ ሰዎች ከኔ ጋር ነበሩ፣ ግን ያው እነሱም እየብቻቸው ሄዱ፣ እኔም ለብቻዬ ነው የሄድኩት ማለት ነው።
መንገዱን እንዴት አወቅከው? ብቻህን እንዴት ተጓዝክ?
እኔ ብቻዬን ያኔ መንገዱን አውቀዋለሁ፣ መንገዱን ስለማውቀው። ስለዚህ እንደጋ ደግሞ ያው በጨረቃና በካርታ ራሴ አውጥቼ ነው የምጓዘው ማለት ነው።
ምንም አይነት
እንግዲህ ውይይቱ ይቀጥላል። የዛሬው ዝግጅታችን ሰዓት እያለቀ ነው። እንግዲህ በመካከለኛው ምስራቅ የሚያደርጉትን ጉዞ በተመለከተ የእናንተን ድምፅ እንፈልጋለን። አስተያየቶቻችሁን ስጡ። በፌስቡክ ቪኦኤ አማሃሪክ ላይ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በነገው ዝግጅት እንገናኛለን። ሰላም ደሩ። ሰላም ደሩ። እንግዲህ መልካም ጊዜ።
This program has come to you from the Voice of America, Washington.